የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ሐሙስ ጥር 14/2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በደቡብ ክልል አራት ዞኖች ከ1300 በላይ ሰዎች በኮሌራ ወረርሽኝ የተያዙ ሲሆን 18 ሰዎች መሞታቸውን የክልሉ ጤና ቢሮ አስታውቋል።
ሁሉም ሞቶች የተከሰቱ በመጀመሪያው ቀን ነው። ህዝቡ መረጃ የለውም እንደሌላው በሽታ ይመስለውና ሲዘናጋ ባጭር ጊዜ ውስጥ ይመጣሉ ማለት ነው።
የደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት ባለቤት አቶ እንዳሽራው ሽብሩ ናቸው። በሌላ በኩል በሚሊዮኖች የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ያደረሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምጽ ተናግረዋል።
የታዩት ተጠርጣሪዎች ዋናነት ሶስት ተልእኮ ተሰጣቸው የሚመጡት፣ አንደኛው ለዚህ ግዳጅ የሚተባበሩ ወገልመን፣ ሁለተኛ የጥምቀት በዓል ማበላሸት፣ ሶስተኛው አመራሮቹ ላይ ጥቃት እንዲሰነዘር ተብሎ በስነ ስርዓቱ ከትግራይ ፖሊስ ኮሚሽን ደረጃ ታጥቆ የራሱ ሰንሰለት አለው። በዛ ነው ተልኮ ይዘው የመጡት። ይሄን የሚመራው በቀጥታ ከትግራይ ነው።
የአማራ ክልል ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ ናቸው። በምሽቱ ይዘናቸዋል። የኢፌድሪ የሴቶች የህፃናትና ወጣቶች ሚኒስቴርም የወርልድ ስፖርት የወጣቱን ህይወት አስጊ በመሆኑ ሊቆም ይገባዋል ብሏል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከአለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል።
የስድስት ወር እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን አሁን የሚገኝበት ደረጃ ባለም አቀፍ መስፈርቶች አኳያ ዝቅተኛ መሆኑን አስታውቋል። አዲሱ ኮሚሽነር ዶክተር ዳንኤል በቀለ በሀገሪቱ እየተፈጸሙ ላሉ የመብት ጥሰቶች ተጠያቂዎችን መንግስት ለፍርድ እንዲያቀርብም አሳስበዋል።
ከፍተኛ ጥንቃቄ በተሞላው የምርመራ ስራ የአጥፊዎችን በህግ ፊት ተጠያቂነት ማረጋገጥ ያስፈልጋል። በሌላ በኩል ሀገራችን አሁን ከምትገኝበት ልዩ የሽግግር ሁኔታ አንጻር ሰላምና ደህንነትን ማስፈን የሁሉንም ወገኖች ድርሻ ስለሚጠይቅ እንዲሁም በህገ መንግስቱ መሰረት ሰብአዊ መብቶችን ማክበርና ማስከበር የመንግስት ብቻ ሳይሆን የሁሉም ዜጎች ኃላፊነት ስለሆነ በተለይም የፖለቲካ ድርጅቶችና መሪዎቻቸው ትልቅ ሚናና ኃላፊነት አለባቸው።
ዶክተር ዳንኤል የፖለቲካ ፓርቲዎችም ያመስ ተግባሮችን በግልጽ እንዲያወግዙ ጥሪ አቀርበዋል። ዘገባው የመለስካቸው አማህ ነው። ሱዳን ውስጥ አጨቃጫቂ ሆኖ አብዬ ክልል ባለስልጣኖች በገለጹት መሰረት በደቡብ ሱዳን ድንበር አጠገብ በሚገኝ ስፍራ ላይ በተከፈተ ጥቃት ቢያንስ 15 ሰዎች ተገድለዋል። አብዬ ያለው የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ቃል አቀባይ ዳንኤል አደኬራ ኮሎም በተባለው መንደር በደረሰው ጥቃት 15 አስክሬኖች መቁጠራቸውን ተናግረዋል። ኮሎም ከአብዬ በስተሰሜን 12 ኪሎ ሜትር ርቆ የሚገኝ ስፍራ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ ክስ ያቀረቡበትን ምክንያት ሲያስረዱ መቆየታቸው የሚታወቅ ነው። በዛሬው ውሏቸው ደግሞ ፕሬዚዳንቱ ለግል የፖለቲካ ጥቅማቸው ሲሉ የውጭ መንግስት እርዳታን በመጠየቅ ስልጣናቸውን ካላግባብ ተጠቅመዋል በሚለው ክስ ላይ ህገ መንግስታዊ ሙግት ሲያደርጉ ውለዋል። ኬንያ ውስጥ ፖሊሶች በሲቪሉ ህዝብ ላይ የሚያደርሱት በደል እየከፋ መሄዱን የኬንያ ነጻ የፖሊስ ክፍል ተቆጣጣሪ ባለስልጣን ተናግረዋል። በደሉ ካለፍርድ መግደልና አስገድዶ መሰወርን እንደሚያካትት የቁጥጥር ባለስልጣኑ ተቆሟል። የቁጥጥሩ አካል ትናንት ያወጣው ዘገባ በኬንያ ፖሊስ ኃይል የተፈጸሙ ያላቸውን ከ3000 በላይ የበደል ተግባሮችን ይፋ ያደረገ ነው።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። በ በክልል አራት ዞኖች ከ1300 በላይ ሰዎች በኮሌራ ወረርሽኝ የተያዙ ሲሆን 8 ሰዎች ደግሞ መሞታቸውን የክልሉ ጤና ቢሮ አስታውቋል። በአውሮፓ ህብረት የሰብአዊና የሲቪሎች መብት ጥበቃና ድጋፍ ድርጅት ኢሲኤችኦ እንደ አውሮፓውያን አቆጣጠር በዲሰምበር 21 2020 ባወጣው ሪፖርት መሰረት በደቡብ ኦሞና በጎፋ ዞን ብቻ 970 ሰዎች በወረርሽኙ መያዛቸውን አስታውቋል። የመጸዳጃ ቤት አለመጠቀም፣ የንጹህ ውሃ እጥረትና የአካባቢ ንጽህና አጠባበቅ ጉድለት ደግሞ መንስኤዎቹም እንደሆነ ተገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
በደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ አስኪያጅ ባለቤት አቶ እንዳሻው ሽብሩ እንዳሉት በደቡብ ኦሞ፣ በጎፋ፣ በጋሞ፣ በኮንሶ ዞንና ባለልዩ ወረዳ በተከሰተ የኮሌራ ወረርሽኝ 1300 ሰዎች ተይዘዋል። ከአንድ ወር በፊት በክልሉ ጎፋ ዞን ዛላና ኡባ ደብረ ጸሐይ እንዲሁም በጋሞ ጎፋ ዞን ካምባ ወረዳ ተከስቶ በቀናት ውስጥ የስድስት ሰዎችን ህይወት የተቀጠፈው የኮሌራ ወረርሽኝ በደቡብ ኦሞ ዞን የሰላማጎ፣ የማሌና የበና ጸማይ ወረዳዎችን ጨምሮ በአጠቃላይ እስካሁን 18 ሰዎችን ገድሏል።
ከአሳስ 10 ነው የጀመረው በኡባ ደብረ ጸሐይ ጎፋ ዞን ላይ። ከዛ በኋላ ወደ ዛላ ወረዳ ስፋፋ፣ ወደ ካምባ ወረዳ፣ ወደ ጋሞ ዞን ሄደ። መጨረሻ ላይ ግን ወንዙ የሚፈሰው ወርታይ ስለሆነ በዞን የሚባለው ወንዙ ወርታይ ሲፈስ ወይጦ ይባላል አርብቶ አደሩም ነው ፍክ ያደረገው። በተለይ የደቡብ ኦሞ ላይ ሰላማጎ ወረዳ፣ ማሌና በነሳማይ ወረዳ በጣም የተጠቁ ናቸው። በስርጭቱ ሀመርንም ቢጨምር ማለት ነው። ስለዚህ በአጠቃላይ እስካሁን ባለን መረጃ መሰረት ወደ 1300 አካባቢ ኬዞች አሉ። አብዛኛው ከ50% በላይ የሚሆነው በደቡብ ኦሞ ባሉት 3 ወረዳዎች ላይ የተከሰተ ነው፣ ማሌ፣ በነሳማይና ሰላማጎ። የጎፋን ባለፈው ኮሚኒኬት እንዳደረግነው መሰረት ተቋም መጥተው የሞቱ 2 ሰዎች ነበሩ። ከተቋም እጅ 4 ሰው ሞቶ ነበር። ሰላማጎ ላይም በሴም በአጠቃላይ እስከ 18 አካባቢ ይዛለ። ግን ኦልሞስት ሁሉም ሞቶች የተከሰቱ በመጀመሪያው ቀን ነው። ህዝቡ መረጃ የለውም እንደሌላው በሽታ ይመስለውና ሲዘናጋ ባጭር ጊዜ ውስጥ ይመጣሉ ማለት ነው። እኛ እንግዲህ ኮሚኒቲ ዴዝ የምንለው አለ። ኦልሞስት አሁን ከሞቱት ውስጥ ከ18 ውስጥ 4-5 የሚሆኑት ከማህበረሰቡ ወጥተው ህክምና መስጫ ተቋም ደርሰው የሞቱ ሲሆን አብዛኞቹ ሞቶች ግን እዛው ቤት ሳይመጡ መረጃው ሳይኖራቸው የሞቱ ናቸውና
አብዛኛው ቁጥር የደቡብ ኦሞ ሲሆን በጎፋ 500፣ በጋሞ 53፣ በኮንሶ 8፣ ባሌ ወረዳ ደግሞ 18 ሰዎች በኮሌራ ወረርሽኝ መያዛቸውን አቶ እንዳሻው አብራርቷል። ወረርሽኙ የተከሰተባቸው ወረዳዎችና ቀበሌያት መጸዳጃ ቤትና ንጹህ የመጠጥ ውሃ የሌላቸው፣ ከፍተኛ የሆነ የንጽህና ጉድለት ያለባቸው መሆኑና የአርብቶ አደሮች የአኗኗር ዘይቤ ለበሽታ መስፋፋት ትልቅ አስተዋጽኦ ማድረጉም ተናግሯል። ከዚህ የከፋ ጉዳት እንዳያስከትል ቢሮ ከሌሎች የመንግስት መስሪያ ቤቶችና ከዓለም አቀፍ አጋር ድርጅት ቶች ጋር የመከላከል ስራም ያከናወነ መሆኑን ገልጠዋል።
የንግድና ኢንዱስትሪን ጨምሮ ፖሊሲን ጨምሮ ማለት ነው። ህክምና ማዕከል ላይ ተሽሎኛል በግድ ልወጣ የሚለውን ፖሊስ ነው የሚያስቆመው ማለት ነው። ስለዚህ እነዚህ ነገሮች ተሰርተዋል። በጤናው ዘርፍ ላይ 5 ሳብ ዩኒት ነበረ። አንዱ የህክምና አሰጣጡን በተመለከተ ወይም ኬዝ ማኔጅመንት የምንለው አለ። ሁለተኛው ወሽ የምንለው አለ። ወሹን ኦልሞስት ውሃ ቢሮ የሚሰራው ነው ማለት ነው። ሶስተኛው የሶሻል ሞቢላይዜሽን እኛ ጋር ቢገባም ትምህርት መምሪያ ትምህርት ቢሮ በስፋት የሰራበት ማለት ነው። የሎካል ኤፍኤምዎች ከመግለጫ መስጠታል ስለ በሽታው ስታተስ ማለት ነው። ስለዚህ ከዛ ጋር ተያይዞ በቴሌግራም ሁሉንም ያሳተፈ አንድ ቴሌግራም ቻናል ከፍተናል። የግብዓት እጥረት፣ ሌሎች የሎጂስቲክ ጋፖችን እዛ ኮሚኒኬት እያደረግን የተሳለጠ ስራ እንድንሰራ አድርገናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሌላ የሎጂስቲክ ነው። ሎጂስቲክ በጣም ሰፊ ስራ ነው የተሰራው። ኦልሬዲ የተዘጋጁ ሎጂስቲኮች ነበሩ። የአንዱ ሎጂስቲክ ምናልባት ሲቲሲ የሚባለው ወደ 276,000 ብር አካባቢ ነው አንዱ የሚያወጣው። እስካሁን 15 አካባቢ ደከናል። ስኔቱ 3 ሚሊዮን አካባቢ ነው የሚፈጀው። ማኖር ዩኒሴፍ ነው የሰጠንና ባር ውሃ ቢሮ የሰራቸው ስራዎች በተለየ ውሃ ኬሚካል፣ ሁለተኛ ደግሞ ሪሃብሊቴሽን የሚባለው መጠገን ጥገናዎችን የመስጠትና በጣም ችግር ያለባቸው ቦታዎች ደግሞ በቦቲ የውሃ ሬሽን መስጠትን ይጨምራል።
በኮንቶ ባሌና ካምባ ወረዳዎች አዲስ በበሽታው የሚያዙ ሰዎች ቁጥር ቢቀንስም አሁንም በደቡብ ኦሞ ዞን ሰላማጎና ማሌ ወረዳዎች ወረርሽኙ አሳሳቢ ነው ብለዋል።
ሰፊ ችግር ያለበት አሁንም ሰላማጎ ነው። ስኳር ፋብሪካው እዛ ተገቡ ጋር ነው ያለው። በነጸማይ እና በተለይ ማሌ ላይ ከሌሎቹ ስናይ የወረዳው ስታንዳርድ ይሻላል ብለን ነው የምናስበው። ነገር ግን መጀመሪያ ላይ መዘናጋት ስለነበር በጣም ሰፊ ቁጥር ያለው ህሙማን ተመዝግቧል ማሌ ላይ። አሁን ላይ እንግዲህ የኤምኤስኤፍ ስፔን የሚባለው የእርዳታ ድርጅት ገብቶ የኬዝ ማናጅመንቱ ነው የህክምና አሰጣጡን እያገዘን ይገኛል። ማሌና በነጸማይ ላይ ገብቶ እያገዘን ይገኛል።
ክትባት መስጠት ወሳኝ ቢሆንም መድኃኒት አልተዘጋጀም ወይም የለም መባሉንም ተናግሯል።
እንግዲህ በፊት የነበረችው ለጋሞና ለጎፋ የተሰጠች አለ 70 ሺ ምጥን ዶዝ ማለት ነው። አሁን ላይ ግን እሱን ጥያቄ አርጋግረመና እንዳገር ስለሌለ እየተፈቀደ ያለ ነው። ስለዚህ ደቡብ ወሞን ስናይ ኦል ሁሉም ይበልጥ ተጋላጭ ምንላቸው ናቸው ያለው ማለት አርሶ አደር ያነኖር ያለባቸው የውሃ ሽፋናቸው ዝቅተኛ የሆነ የመጸዳጃ ቤት ሽፋን እጅግ በጣም ዝቅተኛ የሆነበት ቦታ ሲሆን ለሰታቸው እንችላለን ማለት ነው። ጂንካ ማረሚያ ቤት ዩኒቨርሲቲ እነዚህን ሁሉ ይበልጥ ተጋላጭ ስለሆኑ ወደ 800 ሺህ ነው የሚያክለው ቶታል ፖፑሌሽኑ። ደግሞ ሁሉንም በንከተብ ብለን ነው ያስተምነውኛ ክትባቱ ቢመጣ ማለት ነው። ሪኩዌስት ልከናል ለኢትዮጵያ በሰጠና ኢንስቲትዩት ነገር ግን ሲመጣ ይሸፈናል የምን ነገር ነው ያለው።
እንደ አውሮፓውያን አቆጣጠር ካለፈው ዲሰምበር 2019 አጋማሽ አንስቶ 1045 ሰዎች በኮሌራ ወረርሽኝ መያዛቸውና በደቡብ ክልል በሚገኙ በጎፋ፣ በጋሞ፣ በደቡብ ኦሞ ዞን፣ በኦሮሚያ ክልል ጉጂ ዞን እንዲሁም በሶማሌ ክልል ሻበሌ ዞን 24 ሞት መመዝገቡን ነው በአውሮፓ ህብረት የሰብአዊና የሲቪሎች መብት ጥበቃና ድጋፍ ድርጅት ባጥሮቱ ኢኮ ያወጣው ሪፖርት የሚያሳየው። እንደ አውሮፓውያን አቆጣጠር ዲሰምበር 21 2020 ባወጣው ሪፖርት በደቡብ ኦሞና በጎፋ ዞን ብቻ 970 ሰዎች በወረርሽኙ መያዛቸውና 18 ሰዎች መሞታቸውን አስታውቋል። የክልሉና የአካባቢው ባለስልጣናት ከድንበር የለሽ ሐኪሞች ቡድን MSF፣ በተባበሩት መንግስታት የህፃናት መርጃ ድርጅት UNICEF፣ ከዓለም የጤና ድርጅት WHO እና ከሌሎች አጋር ድርጅቶች ጋር በመቀናጀት የህክምና አገልግሎት ቡድን በማዋቀር ወደ ቦታው መላካቸውን የሚገልጸው ሪፖርቱ ለመከላከል ለታ የሚታዩ ጉድለቶችን ለመሙላትና አፋጣኝ ምላሽ ለመስጠት እንቅስቃሴው ተጀምረው የመንግስትን ጥያቄ ተከትለው መሆኑን ያስረዳው። በ2019 ከጋምቤላና ከቤንሻንጉል ጉሙዝ በስተቀር በሁሉም ክልሎችና ከተማ አስተዳደሮች በአጠቃላይ 2074 ሰዎች በኮሌራ ወረርሽኝ መያዛቸውን ያስታውሰው ዘገባው የኮሌራ ወረርሽኝ የኢትዮጵያ የጤና ፈተና ሆኖ መቀጠሉና መንስኤውም ድህነት፣ በቂና ንጹህ የመጠጥ ውሃ እጥረት፣ መጸዳጃ ቤት አለመጠቀምና የአካባቢ ንጽህና አጠባበቅ ጉድለት እንደሆነም ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተም ደርሶን ጋቢና ቪኦኤ ነው። በሚሊዮኖች የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምጽ ሬዲዮ ተናግረዋል። የአማራ ክልል ልዩ ኃይል ፖሊስ አዛዥ ኮማንደር ጌታቸው ብርሌ ለአሜሪካ ድምጽ እንዳብራሩት ስለተጠርጣሪዎቹ ማንነት የተሟላ መረጃ አለን፣ በቅርቡም ይፋ ይደረጋል ብለዋል። የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ባለፈው ሳምንት ባወጣው መግለጫ ጥቃት ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውንና የላካቸውን አካል ማንነት ይፋ እንደሚያደርግም ጠቅሞ ነበር። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች።
ዛሬ ከአማራ ክልል የተሰጠው መረጃ ከቀናት በፊት በብሔራዊ መረጃና ደህንነት አገልግሎት ኤጀንሲ የወጣውን የሚያጠናክር ይመስላል። ሚሊዮኖች በተገኙበት የጎንደር የጥምቀት በዓል አከባበር ወቅት የሽብር ጥቃት ሊፈጽሙ የነበሩ ሁለት ቡድኖች በቁጥጥር ስር መዋላቸውን ነበር ኤጀንሲው ያስታወቀው። በአዲስ አበባ ከተማ ቤት እንደሚሰጣቸው ቃል በመግባት ሁለቱም ቡድኖች ያሰማራቸውን አካል ማንነት ይፋ እንደሚያደርግም ጠቁሞ ነበር። ዛሬ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የአማራ ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ አስተያየት በዚያ መግለጫ ላይ ተጨማሪ መረጃ ያከለ ነው። ኮማንደሩ እንደሚሉት ተልእኮ የተሰጣቸው አካል ማንነት ይታወቃል። ይህ አካል ህወሓት ሲሆን የታቀደው በትግራይ ክልል ፖሊስ ኮሚሽን በኩል ነው።
ከጥምቀት 3 ቀን በፊት ማለት ነው በ7 ሁለት ቡድን በቁጥጥር ስር እንዲገባ ሆኗል። ብሔራዊ ደህንነት መረጃና በመከላከያ አንደኛው ደግሞ በልዩ ኃይልና በመከላከያ ቡድን በቁጥጥር ስር እንዲሆን ነው ያለው። የተያዙት ተጠርጣሪዎች በዋናነት 3 ተልእኮ ተሰጣቸው የሚመጡት፣ አንደኛው ለዚህ ግዳጅ የሚተባበሩ መበልመል፣ ሁለተኛ የጥምቀት በዓል ማበላሸት፣ ሶስተኛው አመራሮች ላይ ጥቃት እንዲሰነዘር ተብሎ በስነ ስርዓቱ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዞ የመጡት። ይሄን የሚመራው በቀጥታ ከትግራይ ነው ከትግራይ ፖሊስ ኮሚሽን። ስማቸውን በሂደት እንጠቅሳለን። በመርመራው ሂደት
በትግራይ ክልል ፖሊስ ኮሚሽን ታቅዶ ነው ይሄ ጥፋት ሊፈጸም የነበረው እያሉኝ ነውና፣ ተጨባጭ የሆኑ መረጃዎችና ማስረጃዎችን ይዛችኋል?
በቂ የገንዘብ ዝውውር ተይዘዋል፣ የጦር መሳሪያዎች ተይዘዋል፣ ፈንጆች ተይዘዋል፣ ገንዘብም ሲተላለፍላቸው አይተናል። እዛው ጎንደር ላይ ከትግራይ ወደ ጎንደር ሁሉ ከባንክ አካሄዳቸው በጣም የተወሳሰበ አይደለም። በግልጽ ነው የመጡት። ማን የት ከየት የሚለውን ደግሞ ምርመራው በሰፊው አጣርቶ ለህዝብ ይፋ አድርገዋል። በቴክኖሎጂውም ይረጋገጣል። የስልክ ግንኙነቶች የምናምኑ ለክልል መንግስት ምርመራ አስረክበናል። ፌዴራልም ይገባበታል ብዬ አስባለሁ። ምክንያቱም በሀገር ላይ የተቃጣ ወንጀል ስለሆነ
በትግራይ ክልል ፖሊስ ኮሚሽን ደረጃ የታቀደ ነበር ጥፋቱ እያሉ ነውና እስኪ ይሄንን ነገር ያብራሩልኝ።
የህወሓት ሚመራ የፖሊስ ኮሚሽን በተደራጀ መንገድ ነው ሚመራ ያለው። ይሄን ሁሉ የሚያደርገው የትግራይ ህዝብ አይደለም። እዛ ያለ አንድ ግሩፕ አለ። በተለይ ደግሞ ለአማራ ክልል ትኩረት ሰጥቶ በየጊዜው ብዙ ሙከራዎች ነው የሚደረጉት ያለው። እሱ ጋር እንጂ የትግራይ ህዝብ ይሄን ያደርጋል ብለን እኛ እናስብም። በአማራ ህዝብም በተመሳሳይ የትግራይ ህዝብ ጋር መሰረታዊ ልዩነት የለውም። ልዩነቱ ያለው እዛ ያለው ኃይል ነው። ለመንግስትም አይገዛም፣ ወንጀለኞችን አይሰጥም። የምታውቁት ነገር ነው። ይሄ ግልጽ የሆነ ማንም ዓለም የሚመሰክረው ጉዳይ ነው እየተፈጸመ ያለው።
እንግዲህ ቀደም ብለው ሲናገሩ በአመራሮች ላይ ጥቃትም ለመፈጸም ተልኩ ይዘው የመጡ ናቸው ብለዋልና ማንን ኢላማ ያደረገ ነበር?
እንግዲህ እሱ በመርመራው ላይ በሂደት ይዘረዘራል። አሁን ከሌ ከሌ ብሎ መግለጹ ይገለጻል። ምንም የሚደበቅ ነገር ስለሌለው አሁን መርመራው በተጠናከረ መንገድ ገና ነው።
እነዚህ የጥፋት ቡድኖች ተብለው በቁጥጥር ስር የዋሉት ስንት ናቸው?
ሁለቱ የብሔራዊ ደህንነት የገለጻቸው በፋና እነሱ ናቸው። ቦምብ እና ተተኳሽ ይዘው የተገኙት ናቸው። አሁን እየገለጽን ያለነው ደግሞ ትናንት 3 ሰዎች በልዩ ኃይል ጋር በመከላከያ የተያዙ ናቸው። አጠቃላይ ወደ 5 ናቸው።
በተመሳሳይ ቀን የተያዙት
የተሰጣቸው ተልእኮ ግን ለየብቻ በአንዱም ሰውን አይተዋወቁም፣ አላማውን ግን ያውቃሉ።
አማራ ፖሊስ ልዩ ኃይል አዛዥ በተሰነዘሩት ወንጀላዎች ላይ ከትግራይ ክልል መንግስት ህወሓት ምላሽ ለማግኘት ጥረት እያደረግን ነው። እንደተሳካ የምንመለስ ይሆናል። የትግራይ ክልል መንግስትና ህወሓት ከዚህ በፊት የተሰነዘሩ መሰል አስተያየቶችንና ወንጀላዎችን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በዚህ ጉዳይ ላይ እንግዲህ የህወሓትን ምላሽ ለማግኘት ሪፖርተራችን እንደገለጸችው ጥረታችንን ቀጥለናል። ሙልጌታ አጽባሃ አሁንም እየሞከረ ነው። ከትላንትና ጀምሮ ምላሻቸውን እንዳገኘን ወደ እናንተ የምናደርስ ይሆናል። ኢትዮጵያ ውስጥ በክልል ዋና ዋና ከተሞች ስፖርታዊ ውድድሮች ወጣቶች ላይ በጣም የተዘወተረ የመጣ የጊዜ ማሳለፊያ ሆኗል። ይሁንና እነዚህ ስፖርታዊ ውድድሮች ወደ ቁማር በመቀየር ወጣቱን ለስንፍና፣ ለጊዜ ብክነት፣ ለስራ ያለው ግምት አነስተኛ እንዲሆንና በተሳሳተ መንገድ ሀብት የማፍራት ስሜቶች ውስጥ እንዲገባ በማድረግ ሀገር አቀፍና ማህበራዊ ቀውስ የሚያስከትልበት ደረጃ ላይ ደርሷል። በዚህም የተነሳ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላት የተሳተፉበት የውይይት መድረክ አዘጋጅቶ ነበር። እንደሚከተለው ይሰማል።
የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር 162/2001 መሰረት ስፖርታዊ ውድድር ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከ2005 ዓ.ም ጀምሮ ስፖርታዊ ውድድር ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውድድሮች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነልቦናዊ ቀውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለም ሰይድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል።
ጥናቱ ስፖርት ቤቲንግ በሚባለው የስፖርት ውድድር ወይም ቁማር በመላው ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ የገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው። በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለ46 ካምፓኒዎች ፈቃድ ተሰጥቷል። እያንዳንዱ ደግሞ በርካታ ብራንቾች አሏቸው። ለምሳሌ አንደኛው 46ቱ አንደኛው ብቻዋን አዲስ አበባ ላይ ወደ 65 ብራንቾች እንዳሉት መረጃዎች ያመለክታሉ። ተጋላጮች ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህጻናት፣ ታዳጊዎችና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቹዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከ18 ዓመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማስጠየቂ ምንም አይነት ማስረጃ ተጠያቂ ብቻ ተለጥፋለች እና በአብዛኞቹ ባደረግናቸው አሰስመንቶች አብዛኞቹ ከ15 ዓመት እስከ 35 ዓመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከ3 ሰዓት እስከ 6 ሰዓት የሚፈጁ አሉ። በነዛ በሳምንቱ አራት ቀናት አራቱንም ቀን ይሳተፋለ አንድ ክፍያ እንዳቅማቸው ነው ካስተር ብር ጀምሮ አለ በሺዎች የሚቆጠሩ በ10 ሺህ በ100 ሺህ የሚወራረግበት ሁኔታ አለ እና ንብረታቸውን ሽጠው ባዶ የቀሩ ተለያየ መንገድ የተገኙ መረጃዎች ያሳያሉ።
አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የወርድ ስፖርት ውስጥ የውጭ ባለሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለህብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የወርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል።
ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት ሁለት ዓመታት። ያው የሚያስከትለው አደጋ ምንድን ነው? አምራቹም የዚህ ተሳታፊ ህፃናት ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ታዳጊ ሀገር ነች። ከዚህ አንጻር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ከፈል ነው እየተጎዳ ያለው። አይምሯቸውን ፕሮሰስ የሚያደርገው ሱተኛ ያደርጋቸዋል። የስራ ጊዜ ይሻማል የምንለው የሰው ኃይልም እያሳጣን ያለ። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢ ነው ያለው። ለብሔራዊ ሎተሪ የተሰጠው በደንብ በአዋጅ የተሰጠው ስልጣን አለ። ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። ለወጣቱም ለሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይህ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅለት ህጻናት መውጣት እንዳለብን ወይም
ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል።
መድረኩ በጣም እጅግ ሰፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ጥሩ አይደለም። የተለያዩ ሀሳቦች ቀርበው ከዚያ መጨረሻ ላይ በአቋም ደረጃ ከስምነት ተደርሶ የሚወጣበት መድረክ ስለነበረ፣ አዎ በአዲስ ተከራቶች በዚህ በሎተሪ ውርርዱ ጠቅላይ አቃቤ ህግም ነበረ፣ እንዳሲ ብሔራዊ ሎተሪም ነበረ፣ የምራን ማህበርም እንደዚህ ነበረና ጥሩ መድረክ ነው ይባለት ነው። ሌላው ይሄ ነገር ለወደፊት ሀገር የሚጎዳ ነው፣ ትውልድን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ፣ ስለዚህ ይሄ ነገር እርምት ሊሰጠው ይገባል፣ መስተካከል አለበት። አሁን ወጣቱ ላይ ድረስ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውርርድ መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አዋውቀን ሌሎችንም ይተማመንበታል። ከኛ ስርዓትነት እንደመኖሩ መጠን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከማቋቋም ድረስ የደረሰበት ያለበት ሁኔታ አለ።
በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የውርድ ስፖርቶችን አደገኝነት ተረድቶ ጊዜውን በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደን ገረመው፣ ዋሽንግተን ዲሲ።
ነዋሪነታቸው በዚህ በዩናይትድ ስቴትስ የሆኑና ኢትዮጵያ ውስጥ የጋራ መኖሪያ ቤቶች እጣ ከወጣላቸው ግለሰቦች መካከል የተወሰኑት ከሰሞኑ ለአሜሪካ ድምጽ ቅሬታቸውን አሰምተዋል። የቅሬታቸው ምንጭ ደግሞ የኢትዮጵያዊ ፓስፖርት ባለቤቶች ብንሆንም በእጣ ለደረሰን ቤት የሚሆን ክፍያ መፈጸም የምትችሉት በዶላር ብቻ ነው ተብለናል የሚል ነው። ሀብታሙ ስዩም በድምጻዊታቸውን ለማሰማት የፈቀዱ አንድ ቅሬታ አቅራቢና በዩናይትድ ስቴትስ
መኖራቸውን የሚናገሩት ቅሬታ አቅራቢ ኢትዮጵያ ውስጥ የጋራ መኖሪያ ቤት እጣ እንደወጣላቸው ጠቅሰው አስፈላጊውን ክፍያ ለመፈጸም ጥረት ሲያደርጉ ግን ገጠመኝ ያሉትን ችግር ያስረዳሉ።
እንግዲህ 40-60 የሚባል አይ ቲንክ አፓርትመንት ነው፣ ከኮንዶሚኒየም በላይ ነው እና እጣ ወጣ። ከወጣ በኋላ እንግዲህ ስንከፍል የቆየ ነው በኢትዮጵያ ብር ነው። እኔ ኢትዮጵያዊ ፓስፖርት ነው ያለኝ፣ የአሜሪካ ሲቲዝን አይደለሁም፣ የኢትዮጵያ ሲቲዝን ነው ያለኝ፣ ግሪን ካርድ ሆልደር ነኝ። አሁን በመጨረሻ ላይ የተነገረን ነገር እናንተ በዶላር ትከፍላላችሁ ተባለ።
ነዋሪነቴ በአሜሪካ ቢሆንም አሁንም ድረስ የኢትዮጵያ ፓስፖርት አለኝ፣ ስለሆነም በኢትዮጵያዊ ደንብ ክፍያውን ለፈጽም የሚገባው በኢትዮጵያ ብር እንጂ በአሜሪካን ዶላር አይደለም ይላሉ ቅሬታ አቅራቢው።
ኢትዮጵያዊ ዜግነት ያለን፣ ኢትዮጵያዊ ፓስፖርት ያለን ዜግነቴን ሳልቀየር እንዴት ነው በዶላር ሊስተናገድ የሚችለው? ባለቤትህ አሜሪካዊ ነችና አንተም ለስከፍል የሚገባው በዚህ ነው ተባለ። እኔ እንደ እስካሁንም ራሴን ያለወጥኩት ኢትዮጵያዊ ነኝ ብዬ ስለማምን ነው። አንድ ኢትዮጵያዊ በሃርድ ከረንሲ እንዴት ይከፍላል? በሎካል ከረንሲ ነው መክፈል ያለብን ኢትዮጵያ ሲቲዝንስ ከሆነን ድረስ።
ቅሬታ አቅራቢው አክለውም በወኪላቸው በኩል የተለያዩ አካላትን ቢያናግሩም መፍትሄ እንዳላገኙ ይጠቅሳሉ። ተመሳሳይ ይዘት ያላቸው ቅሬታዎችን መሰረት አድርገን መሰል ጉዳዮችን ለማስፈጸም ኃላፊነት ያለውን በዩናይትድ ስቴትስ የኢትዮጵያ ኤምባሲ የዲያስፖራ ዘርፍን አነጋግረናል። የዲያስፖራ ዘርፉ አስተባባሪ አቶ ደመቀ ዘመነ በርካታ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የጋራ መኖሪያ ቤት እድለኞች የሆኑ መሆኑንና ይህም መልካም ነገር መሆኑን ጠቅሰው የኢትዮጵያ ፓስፖርት ቢኖራቸውም ባይኖራቸውም በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የቤት እድለኞች ከፊል ክፍያቸውን በዶላር እንዲከፍሉ መደረጉ በበጎ ሊታይ ይገባል ሲሉ ይሟገታሉ።
ይሄን እድል ለመጠቀም አገር ቤት ያለው ሰው በኢትዮጵያ ብር፣ ከሀገር ውጭ ያለው ሰው ደግሞ ኢትዮጵያ በነበረበት ወቅት በኢትዮጵያ ብር ከፍሎ ከነበረ 40ውን ተይዞለት የቀረውን አትሊስት 60% ግን ሀገሪቱም እንደምታውቀው ከፍተኛ የዶላር እጥረት ያለበት ሀገር ነው። በዚህ አጋጣሚ እንኳን ዲያስፖራው አይከብደውም ከሚል መንግስት በጎ ይሁንታ ከቤቱ ከቤቱ አቅርቦት ከቤቱ ጠቅላላ ዋጋ አንጻር 60% በዶላር ሊከፍሉ ለመንግስትም ለሀገራቸው ማስተዋጽኦ እንዳደረጉ በመቁጠርና አቅምም ይኖራቸዋል። ስለዚህ እነሱ የሚከፈላቸው ገንዘብ የአሜሪካን ዶላር ነው። የኢትዮጵያ ፓስፖርት ቢኖራቸው የኢትዮጵያን ኦሪጅን አይዲ ወይም የትውልድ ኢትዮጵያ መታወቂያ ወረቀትም ቢኖራቸው እነዚህ ወገኖች ይሄን ዶላር አክሰስ ማድረግ ይችላሉ በሚል መንግስት አስቦበት በመመሪያ የወጣ ነገር ስለነበረ የወጣው መመሪያ ያስረዳናቸው እነሱም እየተቀበሉ ነበር ይመለሱ የነበሩትና በአጠቃላይ በዚህ አካባቢ የነበረው አገልግሎት ትልቅ ጫና የነበረው ግን በዚህ አጋጣሚ አሜሪካ ውስጥ ያሉ በርካታ ኢትዮጵያውያን ስለዚህ ኢትዮጵያን 46 ሰዓት ተቃሚ የሆኑበት አጋጣሚ ነው የነበረውና እኔ ቆንጆ ነው ቢከፍሉም ያዋጣቸዋል። 60% ለሀገራቸው በዶላር ማለት ቢከፍሉ ያ የቤቱ አጠቃላይ ዋጋ 100% ነው ቢከፍሉ ቢችሉ ብዙም ፌሉ ይስተማ አይደለም። ካሉበት ሀገር ከሚያገኙት ገቢ አቋያ አቅማቸው ደረጃቸው ሊለያይ ይችላል ግን አትሊስት በቆይታ በተለያየ ጊዜ አንድ ጊዜ ከፈሉ ሳይሆን በተለያየ ጊዜ ሊከፍሉ የሚችሉበት ድል ስላለ ምንም ችግር ያለው አይመስለኝም።
አሁን ባለው ያሰራር መስመር ተቋማቸው በተሰጠው መመሪያ መሰረት የቤት እድለኞችን ጉዳይ ማስፈጸሙን እንደሚቀጥል የተናገሩት አቶ ደመቀ ቅሬታ የሚነሳባቸውን ጉዳዮች ግን ለአጋር ተቋማት እንደሚያሳውቁ ተናግረዋል።
እንግዲህ እኛ አሰራር ለናበጃ አንችልም እንደምታውቀው ወንድሜ ይሄ ኢትዮጵያ ኤምባሲ ከሀገር ቤት የወጡ ህጎችን መመሪያዎችን ማስፈጸም ነው። መመሪያ ማሻሻል አንችልም። ስለዚህ በዚህ መንገድ ሂዱበት 46 ድርጅት ተቃሚ ሰዎችና እዚህ ነዋሪ የሆናችሁ ሰዎች ምትከፍሉት ቀሪ ክፍያችሁ በዶላር ነው ግን መመሪያ ከወጣ በመንግስት ደረጃ መመሪያው ማስተግበር ነው የኛ ስራ። ይሄ ሲባል ግን የሚነሱ ቅሬታዎችን እንዲህ አይነት ቅሬታ ይነሳል ይጉላላሉ ሁሉን ነገር አሟልተው እዛ አካባቢ ቤታቸው ለማግኘት የሚገጥማቸው ማነቆ አለ የሚባለውን ግን ለኢትዮጵያ ዲያስፖራ ኤጀንሲ እያስተላለፍን ውጭ ጉዳይ ጋር ችግሮቻቸው እንዲፈቱ አብረን እየሰራን ያለ ነው።
አድማጮቻችን፣ በዚህ ጉዳይ ላይ በቀጣይ ጊዜያት ሌሎች የሚመለከታቸው አካላትን አነጋግረን ተከታይ ዘገባዎችን እናሰማለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችንን አጠናቀናል። ሳስተናግዳችሁ አምሽቶት ኤደን ገረመው ከአቀናበራችን ሞክቢል ያቤሮ ጋር ነበርኩኝ። ጋቢናው ቪኦኤ @vnews.com ብላችሁ በኢሜይል አድራሻችን መልእክታችሁን አድርሱልኝ። ደህና ደሩ።
Con Radio Sagale Americati.